ምዕራፍ 97 የወይን እርሻ ሰራተኞች ምሳሌ ማቴዎስ 20 ከ1 እስከ 16 የምዕራፉ ይዘት በወይኑ እርሻ ላይ ኋለኛ የሆኑ ሰራተኞች ፊተኞች ሆኑ። ኢየሱስ በፔሪያ ለሚገኙ አድማጮቹ ፊተኞች የሆኑ ብዙዎች ኋለኞች፣ ኋለኞች የሆኑ ደግሞ ፊተኞች እንደሚሆኑ ተናግሮ መጨረሱ ነው። ማቴዎስ 19:30 ይህን ሐሳብ ለማጠናከር በወይን እርሻ ላይ ስለሚሰሩ ሰዎች አንድ ምሳሌ ተናገረ። መንግሥተ ሰማያት በወይን እርሻው ላይ የሚሰሩ ሠራተኞችን ለመቅጠር ማልዶ ከወጣ የእርሻ ባለቤት ጋር ይመሳሰላል። በቀን አንድ ዲናር ሊከፍላቸው ከተዋዋለ በኋላ ሠራተኞቹን ወደ ወይን እርሻው ላካቸው። በሦስት ሰዓት ገደማም ወጥቶ በገበያ ቦታ ሥራ ፈቶ የቆሙ ሌሎች ሰዎች አየ። እነዚህንም ሰዎች እናንተም ወደ ወይኑ እርሻ ሂዱ፣ ተገቢውን ክፍያ ከፍላችኋለሁ አላቸው። እነሱም ሄዱ። ዳግመኛም በስድስት ሰዓትና በዘጠኝ ሰዓት ገደማ ወጥቶ እንዲሁ አደረገ። በመጨረሻም በ11 ሰዓት ገደማ ወጥቶ ቆመው የነበሩ ሌሎች ሰዎች አገኘና ቀኑን ሙሉ ሥራ ፈታችሁ እዚህ ቆማችሁት ለምንድን ነው አላቸው። እነሱም የሚቀጥረን ሰው ስላጣን ነው ሲሉ መለሱለት። እሱም እናንተም ወደ ወይኑ እርሻ ሄዳችሁ ስሩ አላቸው። ማቴዎስ 20 ከ1 እስከ 7 የኢየሱስ አድማጮች መንግሥተ ሰማያትና የእርሻ ባለቤት የሚሉትን አገላለጽ ሲሰሙ የአምላክን ሳያስቡ አይቀሩም። ቅዱሳን መጻሕፍት ይሁዋን የወይን እርሻ ባለቤት እንደሆነ አድርገው ይገልጹታል። በወይን እርሻ የተመሰለው ደግሞ የእስራኤል ብሔር ነው። በጉ ቃል ኪዳን ውስጥ የታቀፉት ሰዎች በወይኑ እርሻ ሠራተኞች ተመስለዋል። ኢየሱስ ይህን ምሳሌ የተናገረው ግን ያለፈውን ጊዜ ሳይሆን አሁን በእሱ ዘመን ያለውን ሁኔታ ለማመልከት ነው። ከጥቂት ጊዜ በፊት ከፍቺ ጋር በተያያዘ ሊፈትኑት እንደመኮሩት ፈሪሳውያን ያሉ የሃይማኖት መሪዎች በአምላክ አገልግሎት ሁልጊዜ እንደተጠመዱ ተደርገው ይቆጠራሉ። ሙሉ ክፍያ ማለትም በቀን አንድ ዲናር እንደሚጠብቁ የሙሉ ጊዜ ሠራተኞች ናቸው። በዚህ ቡድን ውስጥ የተካተቱ ካህናትና ሌሎች ሰዎች ተራውን ሕዝብ በአምላክ የወይን እርሻ ላይ የተወሰነ ሰዓት ብቻ እንደሚሠራ፣ ይኸውም አምላክን ከእነሱ ባነሰ መንገድ እንደሚያገለግል አድርገው ይመለከቱታል። ተራው ሕዝብ በኢየሱስ ምሳሌ ላይ በሦስት ሰዓት ገደማ እንዲሁም በቀን ውስጥ በኋላ ላይ ይኸውም በስድስት በዘጠኝና በመጨረሻም በ11 ሰዓት ከተቀጠሩት ሠራተኞች ጋር ይመሳሰላል። የኢየሱስ ተከታይ የሆኑት ወንዶችና ሴቶች የሚታዩት እንደ ተረገመ ሕዝብ ተደርገው ነው። አብዛኛውን የሕይወት ዘመናቸውን ያሳለፉት በአሳ አጥማጅነት ወይም በሌላ የጉልበት ሥራ ነው። ከዚያም በ29 ዓመተ ምሕረት የወይኑ እርሻ ባለቤት እነዚህን ትሑት ሰዎች የክርስቶስ ደቀ መዛሙርት ሆነው ለአምላክ እንዲሠሩ እንዲጠራቸው ኢየሱስን ላከው። ኢየሱስ የጠቀሳቸው ኋለኞች ይኸውም በ11ኛው ሰዓት የመጡት የወይኑ እርሻ ሠራተኞች እነሱ ናቸው። ኢየሱስ የሥራው ቀን ሲያበቃ ምን እንደተከናወነ በመግለጽ ምሳሌውን ደመደመ። በመሸም ጊዜ የወይኑ እርሻ ባለቤት የሠራተኞቹን ተቆጣጣሪ ሠራተኞቹን ጠርተ በመጨረሻ ከተቀጠሩት አንስቶ በመጀመሪያ እስከተቀጠሩት ድረስ ደሞዛቸውን ክፈላቸው አለው። በ11 ሰዓት የተቀጠሩት ሰዎች መጥተው እያንዳንዳቸው አንድ ዲናር ተቀበሉ። በመሆኑም በመጀመሪያ የተቀጠሩት ሲመጡ እነሱ የበለጠ የሚከፈላቸው መስሏቸው ነበር። ነገር ግን እነሱም የተከፈላቸው አንድ ዲናር ነበር። ክፍያውን ሲቀበሉ በእርሻው ባለቤት ላይ ማጉረምረም ጀመሩ። እንዲህም አሉት፣ እነዚህ በመጨረሻ የተቀጠሩት ሰዎች አንድ ሰዓት ብቻ ነው የሠሩት። ያም ሆኖ አንተ ቀኑን ሙሉ ስንደክምና በፀሐይ ስንቃጠል ከዋል ነው ከእኛ ጋር እኩል አደረግካቸው። እሱ ግን ከመካከላቸው ለአንዱ እንዲህ አለው፣ የእኔ ወንድም ምንም የበደልኩ ነገር የለም። የተስማማነው አንድ ዲናር እንድከፍል ነው አይደለም እንዴ? ስለዚህ ድርሻን ይዘህ ሂድ። በመጨረሻ ለተቀጠሩት ለእነዚህ ሰዎችም ለአንተ የሰጠሁትን ያህል መስጠት ፈለግኩ። በገዛ ገንዘቤ የፈለግሁትን የማድረግ መብት የለኝም? ወይስ እኔ ደግ በመሆኔ ዓይንህ ተመቀኘ? ስለሆነም ኋለኞች ፊተኞች፣ ፊተኞች ደግሞ ኋለኞች ይሆናሉ። ማቴዎስ 20 ከ8 እስከ 16 ደቀ መዛሙርቱ የኢየሱስ ምሳሌ የመጨረሻው ክፍል አስገርሟቸው ይሆናል። ራሳቸውን ፊተኞች አድርገው የሚቆጥሩት የሃይማኖት መሪዎች ኋለኞች የሚሆኑት እንዴት ነው? የኢየሱስ ደቀ መዛሙርትስ ፊተኞች የሚሆኑት እንዴት ነው? ፈሪሳውያንና ሌሎች ሰዎች እንደ ኋለኞች የሚቆጥሯቸው የኢየሱስ ደቀ መዛሙርት ፊተኞች በመሆን ሙሉ ክፍያ ያገኛሉ። ኢየሱስ ሲሞት ምድራዊቷ ኢየሩሳሌም የተተወች ትሆናለች። ከዚያ በኋላ አምላክ አዲስ ብሔር ይኸውም የአምላክ እስራኤልን ይመርጣል። መጥምቁ ዮሐንስ በመንፈስ ቅዱስ ስለመጠመቅ በተናገረበት ወቅት ስለ እነዚህ ሰዎች ገልጿል። ኋለኞች ሆነው የቆዩት ሰዎች እንዲህ አይነት ጥምቀት ለመጠመቅና እስከ ምድር ዳር ድረስ ስለ ኢየሱስ የመመስከር መብት ለማግኘት የመጀመሪያዎቹ ይሆናሉ። የሐዋርያት ሥራ 1 5 እና 8 ደቀ መዛሙርቱ ኢየሱስ እየጠቆመ ያለው አስገራሚ ለውጥ ከገባቸው ኋለኞች የሆኑት የሃይማኖት መሪዎች ወደፊት በጣም ቅር እንደሚሰኙ ሊያስተውሉ ይችላሉ። የክለሳ ጥያቄዎች። የወይን እርሻ ባለቤት ዮሐን እንደሚያመለክት ማሰቡ ምክንያታዊ የሆነው ለምንድን ነው? ሰራተኞቹስ እነማን ናቸው? ኢየሱስ ምን አይነት አስገራሚ ለውጥ እንደሚከናወን በዚህ ምሳሌ ላይ ገልጿል? ይህ ለውጥ በግልጽ የሚታየውስ መቼ ነው?